Voice of America.
የሶማሊያ መንግስት የኦጋዴን ነጻነት ግንባር የሥራ አስፈጻሚ ኮሚቴ አባል የሆኑትን አብዲ ሐኪም ሼህ ሙሴን ለኢትዮጵያ አሳልፎ መስጠቱን ግንባሩ አውግዞ ዓለም አቀፍ ጣልቃ ገብነት ጠይቋል። የኢትዮጵያ መንግስትም የተጠቀሱት የቡድኑ መሪ በእጁ እንደሚገኙ አረጋግጧል። በሌላ በኩል ደግሞ የሶማሊያ ባለስልጣናት ስለ አብዲ ሐኪም ሼህ ሙሴ ለኢትዮጵያ ተላልፎ መሰጠት ዝርዝር ማብራሪያ ከመስጠት ተቆጥበዋል። ሰለሞን አባተ ተጨማሪ አለው።
ቀልቢ ዳጋ በሚል ተከትያ ስም የሚጠሩት የኦጋዴን ብሔራዊ ነጻነት ግንባር አመራር አባል ማዕከላዊቱ ሶማሊያ ከተማ ጋልካዮ ውስጥ በሀገሪቱ የደህንነት ሰራተኞች የተያዙት ባለፈው ሳምንት ረቡዕ ነሐሴ 17 2009 ዓ.ም እንደነበረ ትናንት በስልክ ያገኘኋቸው የግንባሩ የሥራ አስፈጻሚ ኮሚቴ አባል እና የኮሚኒኬሽንስ እና የኢንፎርሜሽን ቢሮ ኃላፊ አቶ ሐሰን አብዱላሂ ነግረውኛል። ቀልቢ ዳጋ ወይም አብዲ ካሪም ሼህ ሙሴ ጋልካዮ ከተማ ውስጥ ለሁለት ቀናት ተይዘው ከቆዩ በኋላ ወደ ዋና ከተማይቱ ሞቃዲሾ መወሰዳቸውንና የከትናንት በስቲያው ሰኞ ነሐሴ 22 2009 ዓመተ ምህረት ለኢትዮጵያ ባለስልጣናት ተላልፈው መሰጠታቸውን አቶ ሐሰን ገልጸዋል። አብዲ ካሪም ሼህ ሙሴ ተይዘው ሞቃዲሾ ውስጥ በቆዩባቸው ቀናት ለማስለቀቅ የሀገር ሽማግሌዎች፣ የሶማሊያ ፓርላማ አባላትና ቤተሰቦቻቸው ከሶማሊያ መንግስት ጋር ሲነጋገሩ መቆየታቸውንና እንደሚለቀቁም ቃል ተሰጥቷቸው እንደነበረ የግንባሩ ቃል አቀባይ አቶ ሐሰን አብዱላሂ ጠቁመዋል። የሶማሊያውን ፕሬዚደንት መሐመድ አብዱላሂ ፋርማጆን፣ ጠቅላይ ሚኒስትሩን ሐሰን አሊ ሃይሬን፣ የብሔራዊ ጸጥታ አማካሪውን ጀነራል በሺር መሐመድ ጃማክ ጉቤን እንዲሁም የሀገሪቱን የደህንነት ኃላፊ አብዱላሂ መሐመድ አሊ ወይም ሳምባሎልሼን በስም ጠርቶ ብሔራዊ ወንጀል ፈጽመዋል ሲል ኦብነግ ትናንት ባወጣው መግለጫ ከሷል። አድራጎቱ ዓለም አቀፍ ሕግንም ይጻረራል ሲሉ ቃል አቀባዩ ሐሰን አብዱላሂ ለቪኦኤ በሰጡት ቃል ተናግረዋል።
ሙቃዲሾን በሶስት ዓመት የኖረ ዝም ብሎ ለኢትዮጵያ መንግስት አሳልፎ መስጠት በዓለም የተባበሩት መንግስታት ድርጅት እንደተገለጸው ይህ ደግሞ አይፈቅድም እና ይህ በጣም አጸያፊ በሶማሊያ መንግስት በኩል ያደረጉት ድርጊት ነው። ተቀባይነትም አይኖረውም፣ እናወግዛለንም።
አቶ አብዱላሂ ባወጣችሁት መግለጫ ላይ አብዲ ከሪም ሼህ ሙሴን የስራ አስፈጻሚ ኮሚቴ አባል ብላችሁ ነው የጠራችሁት። በሌሎች ሪፖርቶች ላይ ደግሞ የጦር አዛዥ እንደሆኑም የሚናገር ሪፖርት አይቻለሁና ምንድን ነው ለመሆኑ ቀጥተኛ ኃላፊነታቸው?
አቶ አብዲ ከሪም ሼህ ሙሳ የኦጋዴን ብሔራዊ ነጻነት ግንባር የስራ አስፈጻሚ ኮሚቴ አባል ናቸው እንጂ በአሁኑ ጊዜ ቅድም እንደጠቀስኩት አቶ አብዲ ከሪም ለሶስት ዓመት ያህል ሞቃዲሾ ኖሮ ነበረ። የጦር መሪም አሁን ላይ አይደሉም እና ይህ ትክክል አይደለም።
የጦር መሪ አይደሉም፣ አልነበሩም።
ምናልባት ከአሁን በፊት ያ የጦር አዛዥ ነበሩ፣ ግን በአሁኑ ጊዜ ላለፉት ሶስት ዓመታት ለሕክምና ወደ ሞቃዲሾ ሄደው ነበረ እንጂ አሁን የጦር መሪ አልነበሩም በአሁኑ ጊዜ።
ከዚህ በፊት ለመሆኑ ቀልቢ ዳጋ ወይም አብዲ ሐኪም ሼህ ሙሳ የመሯቸው ጦርነቶች ወይም ውጊያዎች ነበሩ በዛ አካባቢ?
አዎ ነበሩ። አዎ፣ ግን ያ እንኳን በአሁኑ ጊዜ ከዛ ይህንን ዝርዝር ገብቼ ለመዘርዘር መቆጠብ ይወዳሉ።
የሶማሊያ ፕሬዚደንት፣ ጠቅላይ ሚኒስትሩና የደህንነት ኃላፊው ሶማሌ ኔሽን ነው ያላችሁት፣ ሀገር ወይም መንግስት ልበለው ላይ ወንጀል ፈጽመዋል ብላችሁ ጽፋችኋል በዛሬው መግለጫችሁ ላይ። እና ምን ማለታችሁ ነው?
ሶማሊያ እንደሚታወቀው ላለፉት 26 ዓመታት መንግስት አልባ ሀገር ነበረች። እነዚህ ግለሰቦች ፕሬዚደንቱና ጠቅላይ ሚኒስትሩ የተመረጡት የሶማሌን መንግስት እና ህዝቡን እንደ ድሮ ለሰላምና ለመረጋጋት፣ ለፍትህ፣ ለእኩልነት፣ ለዲሞክራሲ እናመጣለን ብሎ ነው የተመረጡት እና በዛ በኩል የገቡትን ቃል አልጠበቁትም እና ይሄ ሁሉ ነው ማለት የፈለግ ነው እና ህዝቡ ሰላም ፍትህ ከማምጣት ይልቅ አንድ ግለሰብ ሰላማዊ ግለሰብ አስረው ለኢትዮጵያ ማስረከብ ይሄ እንደ ወንጀል ነው ብለን ነው የምንቀጥረው።
የአብዲ ከሪም ሼህ ሙሴን መያዝና ለኢትዮጵያ መሰጠት ዛሬ ያነጋገርኳቸው የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ዶክተር ነገሪ ሌንጮ አረጋግጠውልኛል።
እንግዲህ ያው አንተም እንዳነሳልኝ ይሄ ሰው የኦብኔግ ከፍተኛ አመራር ነው። የተሰማራበት ተግባር ያው ከዚህ በፊትም ይገለጽ እንደነበረ የኦብኔግ ከፍተኛ ወታደራዊ አመራር በመሆን ሲንቀሳቀስ ስለነበረ በመንግስት በሽብርተኝነት ከተፈረጁ ድርጅቶች ውስጥ አንዱ እንደሆነ ይታወቃል። ስለዚህ ምክንያቱ ከዚሁ መረዳት ይቻላል ማለት ነው።
የሰውየው መያዝና መሰጠት ግን ለኢትዮጵያ መንግስት እውነት ነው?
እውነት ነው።
በምን መሰረት ነው ከሶማሊያ መንግስት ጋር ሰውየውን ልትቀባበሉ የቻላችሁት?
ያንን እንግዲህ ያው ሀገራት ስምምነት ኖሯቸዋል። በዛው መሰረት ነው የተፈረደው።
የኢትዮጵያ መንግስትና የሶማሊያ መንግስት እስረኞችን ወይም እንደዚህ ተፈላጊ ተጠርጣሪ ሰዎችን የመለዋወጥ ስምምነት አላቸው።
ያው ከሌሎች ሀገሮችም ጋር በወንጀል የሚፈልጉትን ያው አሳልፎ እንዲሰጥ በሚደረገው ስምምነት መሰረት ነው ባጭሩ የተደረገው።
ለመሆኑ አቢ ሐኪም ሼህ ሙሴ በምንድን ነው የሚጠረጠሩት? የተጨበጡ ነገሮች ካሉ በዚህ ጉዳዮች ይፈለጋሉ የሚሏቸው?
በዚህ ላይ ዝርዝር ነገሮችን ማንሳት አስፈላጊነቱ አይታየንም። ምክንያቱም እየሰራ ያለው ስራ የትኛው ድርጅት አባል እንደሆነ ይታወቃል። ኦብኔግ በሽብርተኝነት ከተፈረጁት ድርጅቶች ውስጥ አንዱ እንደሆነ ይታወቃል። የኦብኔግን አላማ የሚያስፈጽም የፌደራዊ መሪ እስከሆነ ድረስ ሌላ ዝርዝር ውስጥ መግባት አስፈላጊ አይደለም።
ኦብኔግ ጠፍቷል፣ ኦብኔግ የሚባል ድርጅት የለም፣ ወይም ደግሞ ጥቃት ለማድረስ የሚችል አቅም የለውም እያለ የኢትዮጵያ መንግስት በተለያዩ ጊዜዎች ሲያሳውቅ ነበረ። ኦብኔግ በአሁኑ ጊዜ ስጋት ነው እንደ ለኢትዮጵያ?
ይሄ ጥያቄ አስፈላጊ ጥያቄ ነው አይመስለኝም። ይሄ ሰው ኦብኔግ አመራር እስከሆነ ድረስ የትም ይሁን አላማውን ይዞ የሚንቀሳቀስ እንደሆነ ይታወቃል። አቅም እንደሌለው ደግሞ ከዚህ በፊት የተገለጸውም ትክክል ነው። አቅም የለውም ማለት ግን ፈርሷል ማለት አይደለም። ስለዚህ የተወሰደው እርምጃ ለወደፊትም እንደዚህ አይነት መሰል አመራሮች ካሉ የሚወሰደው እርምጃ ትክክል እንደሆነ ያው መገንዘብ ያስፈልጋል።
በነገራችን ላይ ዶክተር ነገሪ፣ የኢትዮጵያ መንግስት በተለያዩ አጋጣሚዎች ከተለያዩ የአካባቢው ሀገሮች የሚፈልጋቸውን ሰዎች እያፈነ ይወስዳል ወይም ከመንግስታቱ ጋር እየተመሳጠረ ይወስዳል የሚሉ ክሶች ይሰነዘሩበታል። ከኬንያም፣ ከጅቡቲም፣ ከሱዳንም እንደዚሁ አይነት ቅሬታዎች አሉ። ቀደም ሲል ከየመን ተመሳሳይ አጋጣሚዎች እንደነበሩ ይታወቃል። እና ስምምነት አለው ከእነዚህ ጎረቤት ሀገሮች ሁሉ ማለት ነው የኢትዮጵያ መንግስት ወይስ በፈለገው ጊዜ እየገባ?
በመጀመሪያ ደረጃ አፍኖ ይወስዳል የተባለው እኔ ካንቴ ነው ለመጀመሪያ ጊዜ የሰማሁት። አፍኖ መውሰድ ሳይሆን በሌሎችም ሀገራት ውስጥ እንደሚደረገው በሀገራት ስምምነት የሚደረጉት ወንጀለኞችን አሳልፎ የመስጠት አለ። ከዛ ውጭ ግን በነጻ ሀገር ውስጥ ሄዶ አፍኖ የመውሰድ ኃላፊነትም ወይ ደግሞ ስልጣኔም አይኖረውም የትኛውም ሀገር ማለት ነው። በዛ መልኩ መረዳት አስፈላጊ ይመስለኛል።
ግን ከነዚህ ጎረቤት ሀገሮች ጋር ከሁሉም ጋር ስምምነት አለው በተመሳሳይ ሁኔታ ዶክተር ነገሪ፣ እስረኞችን ተፈላጊዎችን የመለዋወጥ
አለው የለውም ብለን በዚህ ጉዳይ ላይ ለመነጋገር አሁን አስፈላጊ አይመስለኝም። አሁን የተጠየቀው ስለ አብዱልካሪም ሼህ ሙሴ ነው። ያንን መረጋገጫ ተፈልጎ ያንን መረጋገጫ ሰጥተናል። ስለዚህ ይሄ አላስፈላጊ አጀንዳ ይመስለኛል።
በሌላ በኩል ደግሞ ትናንት ማታ ሞቃዲሾ ላይ በብሔራዊው ቤተ መንግስት ቪላ ሞቃዲሾ በተለያዩ ጉዳዮች ላይ መግለጫ የሰጡት የሶማሊያ ጠቅላይ ሚኒስትርና የብሔራዊው ጸጥታ መስሪያ ቤት ኃላፊ ስለ ጉዳዩ ተጠይቀው በዝርዝር ከመናገር ተቆጥበዋል።
እንደምታውቁት አሳልፈን የሰጠናቸውና የተነገረው የኦብነግ ባለስልጣን ጉዳይ በጣም ስስና በተገቢው ጊዜና በተገቢው ቦታ ሊመጣ ሊነገር የሚገባው ነው።
ይህንን የሳምባሎልሼን መልእክት ያጠናከሩት የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ኸይሬ መረጃዎቹን ያገኙት ከደህንነት ተቋሞቻቸው እንደሆነ አመልክተዋል።
የሀገሪቱ መሪዎች የሚንቀሳቀሱት ከደህንነት ተቋማቱ በሚያገኟቸው መረጃዎች መሰረት ነው። በጸጥታ ጉዳዮች ላይም የጠለቀ እውቀት ያላቸው እርሳቸው ናቸው። እርሳቸውም መልሱን ሰጥተዋቸዋል።
ጠቅላይ ሚኒስትሩ በድጋሚም ተጨማሪ መረጃ የሰጡ እንደሆነ ተጠይቀው ከተባለው ሌላ እንደማይናገሩ ገልጸዋል። የኦጋዴን ብሔራዊ ነጻነት ግንባር በመግለጫው ካወጣቸው ጥያቄዎች መካከል ኢትዮጵያ የአብዲከሪም ሼህ ሙሴን ሰብአዊ መብቶች በዓለም አቀፍ የሰብአዊ መብቶች ድንጋጌ ወይም ቻርተር እና በጄኔቫ ውል መሰረት ሙሉ በሙሉ እንድታከብር፣ ደህንነታቸውም የተጠበቀ እንዲሆን የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን፣ ዓለም አቀፉ የቀይ መስቀል ኮሚቴ፣ ሂውማን ራይትስ ዋች እና ዓለም አቀፉ ማህበረሰብ ጣልቃ እንዲገቡ የሚጠይቅ ይገኝበታል።